Voice of America. ይህ የአሜሪካ ድምፅ ነው። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። እሁድ መጋቢት 4 2014 ዓ.ም። በዚህ ምሽት ከኢትዮጵያ ገዢ ብልጽግና ፓርቲ ጉባኤ የወጣ ዜና ይዘናል። እንዲሁም የምስራቅ አውሮፓን ሁኔታ በስፋት እንመለከታለን። ስለ ኢትዮጵያው ኖስትራዳምስ ዘገባለን።
አነን እግዚአብሔር ይመስገን ወየትን እንደርሳለን። ተኮር የበርግገን ተኮር የበርግገን አጀብ
እኮ አጀባጀብ።
ስለ ሼክ ሁሴን ጅብሪል ወዝ ያለው ዘገባ እናስደምጣችኋለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አምሽታችኋል አድማጮቻችን። ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። አሉ የተባሉ የሰላም አማራጮችን ሁሉ በመጠቀም የትግራይን ሕዝብ ችግሮች ለመፍታት ስምምነት ላይ መድረሱን የብልጽግና ፓርቲ አስታወቀ። የትግራይ ሕዝብ እየከፈለን ያለውን ያልተገባ ዋጋ ለማስቀረት ጉባኤተኛው መስማማቱን ብልጽግና ፓርቲ የገለጸው ከትናንት በስቲያ አርብ መጋቢት 2014 ዓ.ም ጀምሮ እያካሄደ ባለው አንደኛ ድርጅታዊ ጉባኤው ላይ ነው። የጉባኤውን የትናንት መጋቢት 3 2014 ዓ.ም ውሎ በተመለከተ መግለጫ የሰጡት የፓርቲው የህዝብና ዓለም አቀፍ ግንኙነቶች ዘርፍ ኃላፊ ዶክተር ቢቂላ ሁሪሳ የትግራይ ህዝብ ጉዳት የሌለውም ኢትዮጵያዊ ጉዳት ነው ብለዋል። በህዝብ ላይ እየደረሰ ነው ያሉትን ሰቆቃ ለማስቀረት አለው የተባሉ የሰላም አማራጮችን ሁሉ አሟጦ ለመጠቀም በጉባኤው መወሰኑን ዶክተር ቢቂላ ተናግረዋል። ብልጽግና ፓርቲ እያካሄደ ባለው አንደኛ ጉባኤ ላይ እስካሁን መሪ ሆነው የቆዩትን ዶክተር አብይ አህመድን ፕሬዚደንት አድርጎ መርጧል። ጉባኤው አቶ ደመቀ መኮንንን የፓርቲው ጽህፈት ቤት ኃላፊ፣ አቶ አደም ፋራሃን ደግሞ ምክትል ፕሬዚደንቶች አድርጎ መርጧቸዋል። ገዢው ብልጽግና ፓርቲ ስምምነት ላይ ደርሼበታለሁ ስላለው አቋም ከህወሓት በኩል እስካሁን በይፋ የተሰማ ነገር የለም። አራተኛው የኢትዮጵያ ፓትርያርክ የብፁዕ ወቅዱስ አቡነ መርቆሪዎስ ሥርዓተ ቀብር ዛሬ ተፈጽሟል። የአስክሬናቸው አሸኛኘት መርሃ ግብር በትናንትናው ዕለት በመስቀል አደባባይ የተከናወነ ሲሆን የቀብር ሥነ ሥርዓታቸውም በተለያዩ ሃይማኖታዊ ሥርዓቶች ታጅቦ ዛሬ በቅድስተ ሥላሴ ካቴድራል ተፈጽሟል። ኬኔዲ አባተ።
ከሌሊት 10 ሰዓት ተኩል ጀምሮ ጸሎተ ኪዳንና ቅዳሴ በፓትርያርክ ብፁዕ ወቅዱስ አቡነ ማትያስና በብፁዓን ሊቃነ ጳጳሳት እንዲሁም ቅኔ፣ ያሬዳዊ ዝማሬና ወረብ በሊቃውንት ቤተክርስቲያንና በሰንበት ትምህርት ቤት ወጣቶች ቀርቧል። የብፁዕ ወቅዱስ አቡነ መርቆሪዎስ አስክሬን አሸኛኘት መርሃ ግብር በትናንትናው ዕለት ጠቅላይ ሚኒስትር አብይ አህመድና ሌሎች ከፍተኛ ባለስልጣናትን ጨምሮ የኦርቶዶክስ ቤተክርስቲያን አባቶችና የእምነቱ ተከታዮች እንዲሁም የሌሎች ቤተ እምነቶች አባቶች በተገኙበት በመስቀል አደባባይ ተከናውኗል። በሽኝት መርሃ ግብሩ ላይ የታደሙት ጠቅላይ ሚኒስትር አብይ አህመድ የአበባ ጉንጉን ያስቀመጡ ሲሆን በወቅቱ ባደረጉት ንግግርም ብፁዕ ወቅዱስ አቡነ መርቆሪዎስ በጸሎትና በምክር ያግዟቸው እንደነበር አብራርተው እርሳቸውን በማጣታቸው የተሰማቸውን ሐዘን ገልጸዋል።
ብፁዕ አባታችን ለኔ እንደናንተ ሁሉ የመንፈስ የጸሎት አባቴ የነበሩ የዛሬው ሐዘን ልክ እንደናንተ የሚጋራው እና አባቴን እንዳጣው የሚሰማኝ መሆኑን ልገልጽላችሁ ፈልጋለሁ። አባታችን ነፍሳቸውን በሰላም ከአባታቸው ጋር እንዲያኖር በድጋሚ ምኞቴን እገልጻለሁ።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ደግሞ ተከታዩም ብለዋል።
ብፁዕ ወቅዱስ አቡነ መርቆሪዎስ ለሀገራቸው ሰፊ የሆነ አገልግሎት በየደረጃው ከልጅነት እስከ እውቀት እንደዚሁም እስከዚች የመጨረሻዋ ቀን ድረስ ለኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን እንዲሁም ለኢትዮጵያ በጠቅላላ ሰፊ መንፈሳዊ አገልግሎታቸውን በሚገባ አበርክተዋል። መጀመሪያና መጨረሻ ወደል የለው ዘለዓለማዊ ሕይወት ነው የተሻገሩት።
የሌሎች ቤተ እምነቶች አባቶችና የህንድ፣ የግብጽና ከሌሎችም ሀገራት የመጡ እህት አብያተ ክርስቲያናት አባቶችም በትናንትናው የሽኝት መርሃ ግብር እንዲሁም በዛሬው ስርዓተ ቀብር ላይ የሐዘን መልእክት አስተላልፈዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በተያያዘ ዜና ከ1983 ዓ ም ወዲህ በስደት ከ20 ዓመታት በላይ በኖሩባት በርካታ የክርስትና እምነት ተከታዮችን ባገለገሉበት ዩናይትድ ስቴትስ ዋሽንግተን ዲሲ እና አካባቢዋ በዛሬው ዕለት ከቀኑ 9 ሰዓት ጀምሮ በደብረ ኃይል ቅዱስ ገብርኤል ካቴድራል ወዳጅ ዘመዶቻቸው፣ የመንፈስ ልጆቻቸውና አድናቂዎቻቸው በተገኙበት ጸሎተ ፍትሐት እንደሚደረግ የደብሩ አስተዳዳሪ ቆሞስ አባ አብዩ ዮሐንስ ለአሜሪካ ድምፅ በጽሑፍ ገልጸዋል። በዲሞክራቲክ ሪፐብሊክ ኮንጎ በትናንትናው ዕለት በደረሰ የባቡር አደጋ በትንሹ 60 ሰዎች መሞታቸውን የሀገሪቱ መንግስት የባቡር ድርጅትና ከአካባቢው የወጡ ምንጮች አስታውቀዋል። ማርክ ማዩንጋ ነዳምባ የተባሉ በድርጅቱ የግንባታ ዝርጋታ ጉዳዮች ኃላፊ ሕፃናትና ሴቶችን ጨምሮ 61 ሰዎች ማለፋቸውንና የተጎዱ 52 ሰዎች ከአደጋው ቦታ እንዲነሱ መደረጋቸውን አስታውቀዋል። የአካባቢው የዜና ተቋማት በበኩላቸው 60 የሚሆኑ ሰዎች መሞታቸውን ዘግበዋል። በቃጫኙ ባቡር ላይ በመቶዎች የሚቆጠሩ ሰዎች ሕግ ተላልፈው በመግባት ተሳፍረው እንደነበረ ማንዩንጋ ተናግረዋል። ሩሲያ በዩክሬንና ፖላንድ ድንበር ላይ የሚገኘውን የዓለም አቀፍ ሰላም ማስከበርና ደህንነት ማዕከል የጦር ሰፈርን በሚሳይል እንዳጠቃች የዩክሬን ባለሥልጣናት አስታወቁ። እስካሁን 35 ሰዎች እንደተገደሉና 134 መጎዳታቸውንም ተናግረዋል። ይህ የጦር ሰፈር የኔቶ ወታደሮች ከሚገኙበት የፖላንድ ድንበር 25 ኪሎ ሜትሮች ላይ ርቆ እንደሚገኝ ታውቋል። ሳውዲ አረቢያ በ24 ሰዓታት ውስጥ 81 ሰዎችን በሞት እንደቀጣች ተሰምተዋል። ከእነዚህ መካከል በሽብር ወንጀል የተከሰሱት 7 የመናውያንና 1 የሶሪያ ዜጎች እንደሚገኙበት የሳውዲ አረቢያ መንግስት የዜና አገልግሎት አስታውቀዋል። አድማጮቻችን፣ ለምሽቱ ያዝንላችሁ ዜናዎች እነዚህ ናቸው። ከቀሪ የእሁድ ምሽት ዝግጅቶች ጋር አብራችሁ ቆዩ።
ሀብታሙ ስዩም ነው የሰዓቱን የዓለም ዋና ዋና ዜና ያሰማል። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የእሁድ መጋቢት 4/2014 ዓ.ም ምሽት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voaamharic የፌስቡክ ገጻችን ላይ ማዳመጥ ትችላላችሁ። ዩቲዩብ፣ ኢንስታግራም እና ትዊተር ላይም አለን።
ቅድሚ ምምጻእ ኢጣሊያውያን ዓረባዊ ቅዲ ተኸቲሎም ሰርሖ ከም ዝነበሩ ትናቱ ሪፍሌክሽን
ጣልያናውያን የምጽዋን አካባቢ ከመቆጣጠራቸው በፊት ይገነቡ የነበሩት ሕንፃዎች የአረቦች ስነ ሕንፃ ገጽታን የሚያሳዩ ነበሩ። የሕንፃዎቹ በሮች፣ መስኮቶች፣ የውስጥ መተላለፊያዎች፣ ሰገነቶችና በአረብኛ የሰፈሩት ጽሑፎች ይህን ያረጋግጣል። ለጥቂት ደቂቃዎች ምጽዋን እናስቃኛችኋለን። አብራችሁን ብቻ ሁኑ። ተከታዮቹ ቅንብሮች ምስራቅ አውሮፓ ላይ ያቆዩናል። ሩሲያ ፖላንድ ውስጥ የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ ወታደሮች ከሰፈሩበት ይዞታ 25 ኪሎ ሜትር ርቀት ላይ በሚገኝ ምዕራባውያን ባለሙያዎች ስልጠና በሚሰጡበት ወታደራዊ መደብ ላይ ዛሬ ማለዳ ድብደባ መፈጸሟ ተዘግቧል። ከዩክሬን ሁለተኛዋ ግዙፍ ከተማ ልቪቭ አቅራቢያ በሚገኘው የሰላም ጥበቃና ደህንነት ዓለም አቀፍ ማዕከል ተብሎ በሚጠራው በዚህ የጦር ሰፈር ላይ በተፈጸመው የክሩዝ ሚሳይሎች ጥቃት 35 ሰው መገደሉና 134 ሰው መቁሰሉ ተሰምቷል። የሩሲያ ጦር የተለያዩ የዩክሬን ከተሞችን መደብደቡን የቀጠለ ሲሆን ትናንትም በአንድ የሲቪሎች መተላለፊያ መስመር ላይ በነበረ የተሽከርካሪዎች ቅፍለት ላይ በፈጸመው ድብደባ አንድ ሕፃንን ጨምሮ 7 ሲቪሎች እንደተገደሉና ተሽከርካሪዎቹ ወደ ኋላ ለመመለስ መገደዳቸውን የዩክሬን የመከላከያ ሚኒስቴር አስታውቋል። ቫሲልኪቭ በምትባል ከተማ ውስጥ ያለ የዩክሬን አየር ኃይል መደብና የነዳጅ ዴፖም ትናንት በሩሲያ ድብደባ መውደማቸውን የከተማይቱ ከንቲባ ተናግረዋል። የሩሲያ የዜና አገልግሎት ኢንተርፋክስ ከንቲባዋን ናታሊያ ባላሲኖቪችን ጠቅሶ ባወጣው ዘገባ የሩሲያ ሮኬቶች ቫሲልኪቭ አቅራቢያ የሚገኝ የትጥቅ ማከማቻም ማውደማቸውን አመልክቷል። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ትናንት ምሽት ላይ ባደረጉት ንግግር ሩሲያ የሌሉ ሪፐብሊኮችን እየፈጠረች ሀገራቸውን ለመበታተን እየሞከረች እንደሆነ ክስ አሰምተዋል። ወደ ምድራችን የገባውን የጦር ማሽን ለመሰባበር ጊዜና ጥንካሬ ያስፈልጉናል ብለዋል ዜሌንስኪ። በሌላ በኩል ደግሞ የፈረንሳይና የጀርመን መሪዎች ከሩሲያው ፕሬዝደንት ቭላዲሚር ፑቲን ጋር ትናንት የተገናኙ ሲሆን ጦርነቱን የማቆም አዝማሚያ ከፑቲን አለማየቷን ፈረንሳይ አስታውቃለች። የዩክሬን የውጭ ጉዳይ ሚኒስቴር ትናንት ባወጣው ትዊት ሩሲያ ከቱርክ የገቡ ምዕመናንን ጨምሮ 80 ሰዎች የተጠለሉበትን የተከበበችው የወደብ ከተማ ማሪፖል ውስጥ ያለ አንድ መስጂድ በከባድ መሳሪያ መምታቷን ገልጿል። የደረሰ ጉዳትና መጠንን የሚመለከት መረጃ ግን አላወጣም። በሶስተኛ ወገን ባይረጋገጥም ሩሲያ ማሪፖል ከተማ ላይ ጥቃት ከከፈተች ወዲህ 1500 ሰው ተገድሏል ሲሉ የዩክሬን ባለስልጣናት ስሞታ አሰምተዋል። የሩሲያ ጦር ምዕራባውያኑ ሉትስክና ኢቫኖ ፍራንኪቭስክ በሚባሉ የአየር መደቦች ላይ እስከ ትናንት በስተያ ብቻ 800 ሚሳይሎችን ማዝነባቸውን አንድ ስማቸው እንዳይጠቀስ የጠየቁ የዩናይትድ ስቴትስ መከላከያ ባለስልጣን ተናግረዋል። የዩክሬን ኃይሎች ከጥቃቱ ጋር ተተካካይ የሆነና ፈጣን ምላሽ እየሰጡ መሆናቸውንም ባለስልጣናቱ ለጋዜጠኞች ጠቁመው ሩሲያውያኑ ጉዳትን የማስወገድ እንቅስቃሴና የልምድ ማነስ ታይቶባቸዋል ብለዋል። ይሁን እንጂ የሩሲያ ኃይሎች ካለፉ ስህተቶቻቸውም እየተማሩ እንደሚመስሉ ባለስልጣኑ አክለው ተናግረዋል። ሩሲያ ዩክሬንን የመውረሯና የብረታው ጦርነት ጉዳይ በዓለም ዙሪያ ማነጋገሩን እንደቀጠለ ነው። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ባለፈው ሳምንት የሀገራቸውን ሁኔታ ያብራሩበትን የአስተዳደራቸውን የወደፊት አቅጣጫ ያመላከቱበትን ንግግር ለተወካዮች ምክር ቤቱ ካሰሙ በኋላ የዴሞክራቲክ ፓርቲውና የሪፐብሊካን ፓርቲው አባላት የሆኑ ትውልደ ኢትዮጵያን አነጋግሬ ነበር። ሪፐብሊካኑ አቶ ላባን ስዩም በባይደን አስተዳደር የዩክሬን ምላሽ ደስተኛ ለመሆናቸውን ተናግረው ነበር።
አሁን ያለው አስቸጋሪ ሁኔታ ሆኖ ያለው ባይደን አንድ ነገር ይላል፣ የሚወሰደው እርምጃ ደግሞ ለየት ያለ ነው። ስለዚህ አስተማማኝ ባይሆን ነው ያለው ነገሩ። ዩክሬኖች ዛሬ ከሰሙ ማለት ነው የዩክሬን ሕዝብና የዩክሬን መሪ ዩ አር ኦን ዮር ኦን ተብሎ ተነግሮታል። ምርጫ የለህም ብቻህን ተዋጣ ብሎ በራሳቸው የከተቱ ችግር ዩሮፒያን ዩኒየን ትገባለህ የኔቶ አባል ትሆናለህ ብሎ ያስገቡት ችግር አሁን ራስህን ውጣ ብሎ በዛን ችግር ጥሎታል። ይሄ እውነቱ ፀሐይን የመታው ሪያሊቲ ነው። እና አሁን ባይደን ለዚህ ደግሞ ኮንክሪት የሆነ እርምጃ አልወሰደም። ኮንክሪት እርምጃው ልክ እንደ ካናዳ እንዳደረገችው እኛም ዊ ውል ኖ ሎንገር ቴክ ኦይል ከራሻ መባል ይቻል ነበር፣ ከራሻ አንወስድም ማለት ነበረባቸው። ያም አላሉ። እስካሁን እየገዙ ነው፣ እስካሁን እየመጣ ነው። እና የትኛው እርምጃ ተወስዶ ነው አሁን ክሬዲቢሊቲ የትኛው ጋራ ቤስ ተደርጎ ነው ይሄ አድሚኒስትሬሽን የሚለው ያለው ነገር ክሬዲብል ነው የሚባለው ማለት ነው። ማዕቀቡ ከመጀመሪያ ነገር ከወር በኋላ የሚጀምር ነው። ብዙ ሉፕሆል ያለው ማዕቀቦች ናቸው። እና እንግዲህ ፑቲን አምሹር ከ2014 የተማረ ይመስለኛል፣ ለዚህም የተዘጋጀ ይመስላል። የራሽያ እንግዲህ ትልቅ አገር፣ ትልቅ ኢንቴሊጀንስ፣ ቫስት ሪሶርስስ ያለው አገር ነው። ለዚህ ሳይዘጋጁ ወደዚህ አይነት ኮንፍሊክት ይገባሉ የሚል ሰው የለም። እና ብዙ ሉፕሆል አለው ሳንክሽኑ። ኮንክሪት የሆነ ነገር አይደለም። ብዙ መውጫ ለፑቲን የተሰጠው ይመስላል። እና ይሄ ክላሪቲ የሌለው ዛሬ ማንም ዩክሬን ሆኖ የሚሰማ የነበረው ለስፒቹ ተስፋ አድርጎ ከነበረ ተስፋ ቁረጥ፣ በራስህን ነው የምትዋጣው የሚል አተሳሰብ ነው መልእክቱ የነበረው።
በእርግጥ ይህንን ውይይት ካደረግን በኋላ ፕሬዚደንቱ በበረታባቸው ግፊትም ይመስላል ሀገራቸው ከሩሲያ ማንኛውንም ነዳጅና የኢነርጂ ምንጭ እንደማትገዛ አሳውቀው ተጨማሪ ማዕቀቦችን ጥለዋል። ይሁን እንጂ አሜሪካ ወታደሮቿን ወደ ጦርነቱ እንደማታስገባ በግልጽ አስታውቀዋል። የሶስተኛው የዓለም ጦርነት መቀስቀሻ ሊሆን እንደሚችልም አስጠንቅቀዋል። ዴሞክራቱ የኮሊንስ ኮሌጅ የኢኮኖሚክስ ፕሮፌሰር መሐመድ አባ ጀበል ደግሞ ከአቶ ላባን የተለየ ሐሳብ ሰንዝረዋል። እንዲያውም ፕሮፌሰር መሐመድ ለዛሬው ሁኔታ የሚወቅሱት ከባይደን የቀደመውን አስተዳደር ነው። ባይደንማ ስልጣኑ ላይ ገና አንድ ዓመታቸው ነው እኮ ብለዋል ፕሮፌሰሩ።
ይሄን ሁሉ ትችት እሱ ላይ ማቅረብ ፌር አይመስለኝም፣ ትክክል አይመስለኝም። ለዚህ ሁሉ የዳረገው ትረምፕ ነው ብለህ አርጊው ማድረግ ትችላለህ። ምክንያቱም ፑቲን ጓደኛዬ ነው እያለ ፕሬዚደንት ትራምፕ የአሜሪካን ኢንቴሊጀንስ የሚነግሩትን ነገር ሁሉ አይቀበልም ነበር። ይሄ የአደባባይ ሚስጥር ነው፣ ሁሉም ሰው ያውቀዋል። እና ይሄንን ያኔ ያልተቃወም አሁን ይሄንን አምጥተን ፕሬዚደንት ባይደን ላይ ዳምፕ ማድረግ ፌር አይመስለኝም። አንደኛው እሱ ነው። ሁለተኛው ደግሞ አቶ ላባን ካሉት ነገር ዩክሬንን እንደዚህ አይነት ነገር ውስጥ ከተው ብለው አቶ ላባን ኢምፕላይ አርጓል። ይሄ የአሜሪካን ስተት እንደሆነ ይሄ የአሜሪካን ስተት አይደለም። ዩክሬን ነጻ ሀገር ነው። አነጻ ሀገር ደግሞ የፈለገውን ነገር መብረጥ ይችላል። እና ዩክሬን የኔቶ አባል ትሆናለች ብሎ ነው ፑቲን ዩክሬንን የወረረው። ስለዚህ ይሄ የአሜሪካን ጥፋት ነው ማለት የፑቲንን ጥፋት ወደ አሜሪካ ማላከክ ይመስላል። ይሄ ትክክል አይመስለኝም። ይሄ በደም ስራ አስመሬ ነው የምናገረው። ሁለተኛ ደግሞ ራሱ ፕሬዚደንት ፑቲን እንዳለው ዩክሬን የሶቪየት ህብረት መፍረስ በዚህ መቶ ዓመት ውስጥ ከሆኑት የታሪክ ውጥፈቶች አንዱ ትልቁ ነው ብሎ ተናግሯል ራሱ። እኔ እሱ የጻፈውን ትራንስሌሽን አንብቤያለሁ። እና ዩክሬንን ለመውረር ፕላን ነበረው። ከዛ በፊት ክራይሚያን ወስዷል እኮ ፕሬዚደንት ፑቲን። ብዙ ሀገር እየወረረ እየቆረሰ ይወስዳል። እና አሜሪካ እንደዚህ ስለሆነች ዩክሬን የኔቶ አባል እሆናለሁ ስላለች ምናምን ሳይሆን ያ እሱ የሚጠቀምበት ምክንያት ከሆነ ነው እንጂ አይ ቲንክ ፕሬዚደንት ፑቲን ዩክሬንን ለመውረር ተናግሯል እኮ። እሱ በተናገረው ለምን አርጊው አናደርግም ሌላውን ትተን? ዩክሬን ሀገር አይደለም ብሎ በቀደም ተናግሯል። ዩክሬን በፊትም ሀገር አልነበረም። ጀስቲፋይ ያደረገው የእሱን ወረራ በዛ ነው። እና እኛ ደግሞ ኖ ዩክሬን የኔቶ አባል ትሆናለች ብሎ ነው የወረረው። ስለዚህ የኔቶ ጥፋት ነው ማለት ትክክል አይመስለኝም። እና ያ መታረም ያለበት ይመስለኛል። ሶስተኛው ነጥብ ደግሞ ፖላንድ የኔቶ አባል ናት። ፖላንድም እዛ ነው ያለችው። አንድ ሀገር ሶቨሬን ከሆነ በዩናይትድ ኔሽንስ የታወቀ ሀገር ከሆነ ፎሬን ፖሊሲውን የማካሄድ መብት አለው። ያንን አንተ ፑቲንም ማንንም መከልከል አይችልም። የኔቶ አባል እንኳ ቢሆኑስ ይሄ ሀገር ሀገር አይደለም ካላል በሌላ መልኩ ጀስቲፋይ ማድረግ አትችልም። ይሄ ሁሉ ታሳቢ አድርጌ ፕሬዚደንት ፑቲን ተጠያቂ እሱ ብቻ ነው ብሎ ፕሬዚደንት ባይደን የተናገረው ትክክል ነው ብዬ ወስዳለሁ።
የአቶ ላባን ስዩምና የፕሮፌሰር መሐመድ አባ ጀበል ሙሉ ትንታኔና ክርክር ዌብና ማህበራዊ ገጾቻችን ላይ ይገኛል። በዚህ የሰሞኑ የዩክሬን የሩሲያና የአሜሪካ ጉዳይ ላይ ሐሳቦቻቸውን በአደባባይ ከሚያንሸራሽሩ ምሁራን መካከል ዶክተር ዮናስ ብሩን በቅርቡ ጋብዤ ነበር ሐሳቦቻቸውን ከአድማጮቼ ጋር እንዲያጋሩ። ዶክተር ዮናስ ለረጅም ጊዜ የዓለም ባንክ ባልደረባ ሆነው አገልግለዋል። የሥራ ዘርፍ ኃላፊም ነበሩ። አሁን ሜሪላንድ የሚኖሩት ዶክተር ዮናስ የዩክሬንን ጉዳይ ከዳራው ተነስተው ያብራራሉ።
በዩክሬን ላይ የተፈጠረው ነገር ሰፋ ያለ አመለካከት የሚያስፈልገው ነው። አንዳንድ ሰዎች በተለይ የኢትዮጵያ ምሁራን ዳያስፖራም ያሉት ኢትዮጵያም ያሉት የራሽያን ወረራ የመደገፍ ዝንባሌ ይታይባቸዋል። ብዙዎቹም እንዲሁም የራሽያን ደጋፊ ሆነው ሲጽፉ ይታያሉ። እኔ እንደማየው በሁለት አቅጣጫ ነው የማየው። አንደኛ የዩክሬን እና የራሽያ ችግር አንደኛው ግሩፕ ማለትም ራሻ ወደ ኋላ የሚመለከት ነው። የዩክሬን ኃይል ደግሞ ስለ ፊውቸር የሚያስብ ኃይሎች ናቸው። ወደ ኋላ በሚያስብና ወደፊት በሚያስብ ኃይሎች መካከል ያለ ግጭት ነው። እንደምናውቀው በ1990 ዓመተ ምህረት ሶቪየት ህብረት በተሰባበረች ጊዜ ከ15 ከወጡት ውስጥ አንደኛው ዩክሬን ነበረ። የሶቪየት ህብረት የተሰባበረበት ወይም ኮላፕስ ያደረገበት አንዱ ትልቁ ችግር ምንድን ነበር? ኢኮኖሚያቸው የነሱን ምኞት ዓለምን እንገዛለን ወይም ደግሞ አሜሪካንን በዓለም ዙሪያ እንወዳደራለን የሚለውን አምቢሽናቸውን ኢኮኖሚያቸው መሸከም አልቻለም። ኢኮኖሚያቸው ኮላፕስ አደረገ፣ ከአሜሪካ ጋር በሚያደርጉት የጦር ፍክክር ማለት ነው። አሁን የሆነው ምንድን ነው? በተለይ እንግዲህ እንደሚታወቀው የራሽያ ኢኮኖሚ እንደ ቻይና ኢኮኖሚ፣ እንደ ጃፓን፣ እንደ ዩሮፒያን ወይንም እንደ ኮሪያ አይነት ኢኮኖሚ በዲቨሎፕመንት ወይም በቴክኖሎጂ ላይ የታነጸ አይደለም። አሁንም ልክ እንደ ደሃ ሀገር ወይ ቤንዚን ሸጠው ነው ወይ ይሄ ናቹራል ጋስ የሚሉትን ሸጠው ነው ወይንም ስንዴ ሸጠው ነው የሚኖሩት። ስለዚህ ኢኮኖሚያቸው አሁን በጣም ደካማ ነው። በነፍስ ጂዲፒ ፐር ካፒታ የምትለው ማለት ነው 10,100 ነው። ይሄ ማለት ትንሽ ከነ ብራዚል እና ከሳውዝ አፍሪካ ከፍ ያለ ነው። የኮሪያን ኢኮኖሚ 1/3 ነው ማለት ነው። በግለሰብ ደረጃ ኢኮኖሚያቸውን ስትመለከት አምቢሽናቸው ግን አሁንም ዓለምን እናስተዳድራለን ወይንም የዓለም አንድ ትልቅ ኃይል ተብለን ዓለም እኛን መቀበል አለበት የሚለው ምኞታቸው ግን ሰፊ ነው። ለዛም ያለ የሌላቸውን ሀብት በመሳሪያ ላይ ነው የሚያወሩት። እንግዲህ ለምንድን ነው ወደኋላ አንዱ የሚመለከት አንዱ ወደፊት የሚመለከት የምልህ፣ ዩክሬን የኢኮኖሚ ሁኔታቸውን ሲያዩ ከራሻ ጋር አብሮ መሄድ ሊያሳድጋቸው እንደማይችል ገብቷቸዋል። ስለዚህ ወደ ዌስቱ መሄድ ፈለጉ። በቴክኖሎጂ ማደግ የሚችሉት ኢኮኖሚያቸውን ሊያሳድጉና አሁን ሚድል ኢንካም ናቸው። ከሚድል ኢንካም ወጥተው
በለመካከለኛ ገቢ
መካከለኛ የኢኮኖሚ ወጥተው ሃያል ኢኮኖሚ ሊፈጥሩ የሚችሉት የዌስቱን የኢኮኖሚ አወቃቀር ሲከተሉ ነው። ወደፊት የሚመለከተው አመለካከት ነው ምልህ ነው። የሩሲያ ችግር ከኛ ሀገር ችግር ጋር የሚገናኝበት መንገድ አለ። ምንድን ነው? ሩሲያ ሁሉ ጊዜ የምታዩ ወደኋላ ዞራ እኛ እኮ የዓለም እንደዚህ ነበር በሚል በኦልድ ናሽናሊዝም ወደኋላ በቀረ ናሽናሊዝም ላይ የተመሰረተ ነው። ይሄ አንዱ ለምሳሌ የኛ ትልቁ ችግራችን ሁልጊዜ የምናወራው ስለ ላሊበላ ነው። ሁልጊዜ የምናወራው ስለ አክሱም ነው። ሁልጊዜ የምናወራው ስለ አድዋ ነው። አሁን ያለንበትን ግን በዓለም ውስጥ እኮ እኛ በጣም ድሆች ነን። እስቲ ስላለፈው እንተውና አሁን ሀገራችንን ህዝባችንን እንዴት ነው ከድህነት የምናወጣው? ይሄ ስለ ድሮ የቀረው ናሽናሊዝም ፉከራውን ምናምኑን ቀረጥቶን ትተን በዓለም ውስጥ ድሃ የምንባል ሀገር ነንና እንዴት አድርገን ነው ከዛ የምንወጣው ወደሚለው ወደፊት የማየቱን ሳይሆን ወደኋላ ተመልሰን ኦሮሞውም ስለ ገዳ ሲያወራ ትሰማዋለህ፣ ትግሬውም ስለ ዮሐንስ ሲያወራ ትሰማዋለህ፣ አማራውም ስለ ሚኒሊክ ሲያወራ ትሰማዋለህ። ያንን ነው እንግዲህ ወደፊትና ወደ ኋላ ያሉ ኃይሎች ትግል ነው የምልህ።
ነገር ግን ዶክተር ዮናስ አሁን በተፈጠረው ትንቅንቅ ውስጥ ወይም መፋጠጥ ውስጥ አሁን እርስዎ ያነሱት የዩክሬን ከሩሲያ የመራቅ ሁኔታ የፈጠረው አይደለም የሚሉ አሉ። ይልቅ የምዕራቡ ዓለም ወደ ሩሲያ የመጠጋት የመጋፋት አዝማሚያ የፈጠረው ነው ብለው የሚከራከሩ አሉ። ይህን እንዴት ነው እርስዎ የሚያዩት?
እሱ ትክክል ነው። ምንድን ነው መሰለህ፣ እንዲሁም ብዙዎች እንግዲህ ትንሽ እድሜያችን ጠና ያለ የምናስታውሰው የኪዩባ ክራይሲስ ወይም የኪዩባ ችግር በአሜሪካና በራሽያ ጊዜ የተፈጠረው። ራሽያ አሜሪካን ጎን ያለች ሀገር ኪዩባ ላይ መጥተው ሚሳይል መትከል ፈለጉ። አሜሪካኖቹ ደግሞ እኛ አጠገብ አንጠታችሁ መሳሪያ አትተክሉም በሚል ነበረ ኦልሞስት እስከ ኒውክሌር ጦርነት ሊጀምሩ ይችላሉ ተብሎ ፍራቻ የነበረው። በኋላ ግን ያንን መጨረሻ ላይ አንደኛ የአሜሪካን ጥያቄና አሁን ያለው የሩሲያ ጥያቄ የተለያየ ነበረ። የአሜሪካ ጥያቄ የዛን ጊዜ አምጥታችሁ አትትከሉብን እኛ ጋር የሚለው ነው እንጂ ኪዩባ የእናንተ ደጋፊ ለምን ሆነ ወይንም ደግሞ ኪዩባ ከእናንተ ጋር ለምን አበረ የሚለው አልነበረም። እሱን በኢኮኖሚ ማዕቀብ ምናምን አገልለውታል ኪዩባን። አሁን የራሻ ችግሩ ምንድን ነው? በሁለት ነገር ነው ያለው። አንደኛው ልክ አሜሪካኖቹ ኮንሰርንድ እንደነበሩ የኔቶ እየገፉ መምጣት ወደ ራሻ አካባቢ ሊያስጨንቀውም ናሽናል ሴኪሪቲ ነው ብሎም ሊያነሳ የሚችልበት ግራውንድ አለው። በአሁን ባለው ጂኦፖለቲካል ሁኔታ ላይ በምትመለከትበት ጊዜ ግን የራሻ ከዛ ያለፈ ነው። ያነሱት ጥያቄ መጀመሪያውን የተመለከትክ እንደሆነ ዩክሬንን ብቻ ኔቶ ውስጥ እንዳይገባ ማለት ብቻ ሳይሆን ሌሎች ኦልሬዲ የገቡ ድሮ ከራሻ ጋር የነበሩ ከሶቪየት ህብረት ውስጥ የነበሩ አሁን ግን ባለፈው 10-15-20 ዓመት ኔቶን የገቡትን ሁሉ መውጣት አለባቸው እስከ ማለት ነበረ ጥያቄው የመጣው። የራሻኖቹ አንዱ ትልቁ ፍራቻ ምንድን ነው? ዩክሬን በዲሞክራሲ የሚገዛ ሀገር እየሆነ በሚመጣበት ጊዜ ራሻ ደግሞ ዲሞክራሲን አይፈልጉም። የዲክታተር ሲስተም ነው፣ የአምባገነኖች አመራር ነው። እነዛ ሁሉ ሰፋ ያሉ ገጽታ አላቸው። ይሄ ጥያቄ በኔጎሽሽን መፈታት ይችል ነበር፣ ልክ የኪዩባ ክራይሲስ እንደነበረው ጊዜ ማለት ነው። የዛን ጊዜ ምንድን ነው ያደረጉት? የተስማሙበት ራሻም ኪዩባ ላይ አምጥታ እንዳትተክል ሚሳይል፣ አሜሪካ ደግሞ የዛን ጊዜ ዩሮፕ ውስጥ ወደ ራሽያ ተጠግቶ የነበራት ሚሳይል ኦልሬዲ የተተከለ ነበረ። አሜሪካ ደግሞ እሱን ነቅላ ወደ ሌላ ቦታ እንድትሄድ ነበረ። አሁን ኔጎሽሽኑ እየሄደ ያለ አሜሪካኖቹም ዩሮፒያኖቹም ዩክሬን ኔቶን ለመደባለቅ እሱ መብቱ ነው፣ እሱ የእነሱ ምርጫ ነው። ሆኖም ግን የእናንተ ፍራቻ እዚህ ምን አይነት መሳሪያ ጎናችን አምጥታችሁ ወይንም ደግሞ እኛ ቦርደር ላይ አምጥታችሁ ትተክላላችሁ የሚለውን ነገር እኮ አሜሪካኖችም ዩሮፒያኖችም ዲስከስ ለማድረግ ሬዲ ነበሩ።
ከዚህ በፊት ቅድም እንደገለጹት ሶቪየት ህብረት ስትፈርስ ወይም ስትበታተን ኔቶ ወደ ምስራቅ እንደማይገፋ ይነጋገሩ ነበር። ነገር ግን ከዛ በኋላ በመጡት ዓመታት ብዙዎቹ ሀገሮች ቅድም እንዳሉት የሶቪየት ህብረት አባል የነበሩም የቦልቲክ ሀገሮችን ለምሳሌ መውሰድ ይቻላል፣ ወይም ደግሞ በዛ ምህዋር ውስጥ ከነበሩት ሀገሮች እንደነ ፖላንድ አይነቶችን መውሰድ ይቻላል፣ ወደ ኔቶ ተቀላቅለው ገብተዋል። ምዕራቡ ቃሉን አልጠበቀም የሚል ሀሳብ ነው ያላቸው እና ያን ጊዜ ያልጠበቃችሁትን ሀሳብ ዩክሬን ላይ አሁን ልታስፈጽሙ ነው። መነጋገር አይሰራም፣ የምንነጋገረው ዩክሬን ነጻ ግዛት ከሆነች ብቻ ነው ወይም ደግሞ ገለልተኛ ምድር እንደማለት ነው ከሆነች ብቻ ነው የሚል አቋም ነው ያላቸው። ይህንን ማድረግ ይችል ነበር እንዴ ምዕራቡ? ኔቶ ዩናይትድ ስቴትስም ልትሆን ትችላለች። እንዲህ አይነት ድርድር ውስጥ መግባት ሲችሉ ነበር እንዴ?
እንግዲህ በመጀመሪያ ደረጃ ያነሳው ትልቅ ነጥብ አለ። ምንድን ነው? በ1990 በፈረንጆቹ የሶቪየት ህብረት በፈረሰችበት ጊዜ አሜሪካኖቹ በየሚቲንጉ ላይ አሹራንስ ሰጥተዋቸዋል። አትሊስት በሁለት በተለያየ ጊዜ በምንም አይነት እኛ ወደ እናንተ ጋር አንገፋም፣ ይሄ የኔቶ ሜምበርሺፕ እንዲሁም ራሽያን እኛ ጋር አብረን ኢንክሉድ ነው እንጂ የምናደርገው ራሽያን ኤክስክሉድ ልናደርግ ፍላጎቱ የለንም የሚል አሹራንስ ተሰጥቷቸው ነበረ። ያ አሹራንስ ግን ኢት ዋዝ ኔቨር ሳይንድ። ዩኖ ብዙ ጊዜ ሀገሮች እንትን በሚያደርጉበት ጊዜ ትሪቲ ትጽፋለህ፣ ትስማማለህ፣ ትፈራረማለህ። እዛ ላይ ደግሞ ዩኖ ጊቭ ኤንድ ቴክ ነው። አንተ የምትሰጠው አለ፣ ከአንተ የምትቀበለው አለ። የህግ ቋሚነት ባለው መንገድ ስምምነት የለም። በየዲስከሽኑ ላይ ግን አሜሪካኖቹ እንደዛ እንዳሉ ብዙ ቦታ ላይ ተጽፏል። አናልፍም፣ እናንተ ጋር አንገባም የሚል ግን ሁለት ነገር የተፈጠሩ አሉ። ያ ሁለት ነገር የተፈጠሩ የሚባል ምንድን ነው? ፑቲን ከመምጣቱ በፊት የነበረው ኢንቫይሮንመንት እና ፑቲን ከመጣ በኋላ የነበሩት ኢንቫይሮንመንቶች የተለያዩ ናቸው። ፑቲን ከመምጣቱ በፊት የራሽያም አማካሄድ ምንድን ነበረ? እነ ጎርባቸቭም እንትን ያደረጉት እኛ እኮ በቴክኖሎጂ ለመሳሪያ የምናውለውን ቴክኖሎጂ ለኢኮኖሚ ብናውል የተማረ ኃይል አለን። ናቹራል ሪሶርስ አምላክ አንድ ካደላቸው አገሮች ውስጥ በናቹራል ሪሶርስ እንደምታውቀው ራሽያ ነው። እዚህ ጋር ቆፈር ቆፈር ስታደርግ የናቹራል ጋስ አለ። ዞር ብለህ ቆፈር ቆፈር ስታደርግ ቤንዝን አለ። በጣም ደግሞ ለምርትና ይሄ ለአግሪካልቸር በጣም የሰፋ አገር ነው። እዛ ላይ ፎከስ እናደርጋለን የሚል ነበረ ፕላናቸው። በኋላ ግን ፑቲን ከመጣ በኋላ በ1990 ዓ.ም የተደረገው የሶቪየት ህብረት መፍረስ በጣም የሚያሳዝንና ለሶቪየት ዩኒየን ትልቅ ሎስ ነው ብሎ የሚያምን መሪ መጣ ማለት ነው። ያንን ከመጣ በኋላ ወደ ድሮ ወደ ነበርንበት ቦታ መሄድ አለብን የሚል ምኞትና ፍላጎት ነበረው ገና ሲመጣ ጀምሮ። ችግሩ ምንድን ነው? ገና ስልጣን ላይ በመጣበት ጊዜ የራሽያ ኢኮኖሚ በጣም የደቀቀ ነበረ። ከራሱ አልፎ እንደዚህ ወደ ሌላ ሀገር ላይ ፊቱን የሚያዞርበት አይነት ኢንቫይሮንመንት አልነበረውም ኢኮኖሚክሊ።
አዎ፣ ለሰራተኞቻቸውና ለወታደሮቻቸውም እንኳን መክፈል ያቃታቸው ጊዜ ነበረ።
አዎ። አሁን ምን ይሆናል መሰለህ? ኢኮኖሚው እያደገ ሲመጣ በተለይ ኢኮኖሚው ደግሞ ያደገበት ኢኮኖሚያቸውን አሳድገውት ሳይሆን የናቹራል ጋዝና የቤንዝን የክሩድ ኦይል ዋጋ በጣም እየናረ ሲመጣ ኢኮኖሚያቸው እያደገ መምጣት ጀመረ። የራሽያን ኢኮኖሚ አይተው እንደሆነ ሲያድግም ሲወድቅም አብሮ ከቤንዝን ዋጋ ጋራ ነው። ያ ኢኮኖሚያቸው በጣም እያደገ በመጣበት ጊዜ ይሄ ሰውዬ ከራሽያ አልፎ የውጭ አምቢሽን ማሳየት ጀመረ። የዛን ጊዜ ዙሪያውን ያሉት ድሮ ሶቪየት ህብረት ውስጥ የነበሩት ሀገሮች ኮንሰርንድ መሆን ጀመሩ። ይሄ ሰውዬ አሁን ባለበት ሁኔታ እየቀጠለ ሲሄደ ነገና ተነገ ወዲያ እኛን ይውጠናል ከሚል እነዚህ አገሮቹ ከኔቶ ጋር ቢያብሩ እንደማይነካቸው ስለፈለጉ የሀገራቸው ኢንተረስት ያ ሆነ ማለት ነው። በሁለተኛው ደረጃ ደግሞ የአሜሪካንና የዌስቱን ደግሞ የተመለከትከው እንደሆነ ኮልድ ዎሩን አሸንፈናል፣ አሁን ይሄ ሰውዬ መልሶ ድሮ ወደ ነበረበት ቦታ ሊወስደው ስለሆነ የእኛ ስትራቴጂ መሆን ያለበት ኢኮኖሚው የእሱ ሳያድግ አምቢሽኑ እየሰፋ ሳይመጣ ዙሪያውን ያሉትን ሀገሮች ኔቶ ውስጥ መክተት ነው ተባለ። እንግዲህ ይሄንን ሁሉ ስትመለከተው ሁሉም ሀገር የራሱ ስትራቴጂክ ኢንትረስት አለው፣ ኢንትረስቱን አድቫንስ የሚያደርግበት በዛ መንገድ። እነዚህ የሶቪየት ህብረት አካል የነበሩ ሀይሎች እና የምዕራባውያን ሀይሎች ኢንትረስት አንድ እየሆነ መጣ። ስለዚህ ያንን ሀይል ፈጠሩ። ለእኛ ግን አሁን ይሄ ራሽያ እያደረገ ያለው በጣም የሚያስፈራ ነገር ነው። በተለይ ለትንንሽ ሀገሮችና ለድሃ ሀገሮች ዓለም አውግዞ ካላስቆመው በስተቀር ነገና ተነገ ወዲያ በእንደ ኢትዮጵያ አይነት ሀገሮች ላይ ሊመጣ የሚችለውን ጉዳት መገንዘብ ከባድ አይሆንም።
አመሰግናለሁ ዶክተር ዮናስን። ሌሎችም ነጥቦችን አንስተናል። ዌብሳይትና ማህበራዊ ገጾቻችን ላይ ያዳምጧቸው። ሰሞኑን ተሰይሞ የነበረው የተባበሩት መንግስታት ድርጅት አስቸኳይ ጠቅላላ ጉባኤ ባሳለፈው ውሳኔ ሩሲያ በዩክሬን ላይ የፈጸመችውን ወረራ አውግዞ በአፋጣኝ ለቃ እንድትወጣ አሳስቧል። የውሳኔ ሐሳቡን ረቂቅ ተቃውመው ድምፅ ከሰጡ አምስት ሀገሮች ኤርትራ አንዷ ነች። የኤርትራ ባለሥልጣናት ሐሳብ ምን ይሆን ሲል ባልደረባዬ አብርሃም ዘሬ ካናዳ ወደሚገኙት ትውልደ ኤርትራ የኩዊንስ ዩኒቨርሲቲ የታሪክ መምህር ፕሮፌሰር አወት ወልደ ሚካኤል ደውሎ አነጋግሯቸዋል። ቆንጅታየ የአብርሃምን ጥያቄዎችና የፕሮፌሰር አወትን መልስና ትንታኔ እንደሚከተለው አቀናብራለች።
ፕሮፌሰር አወት ይመልሳሉ። Thank you, Abraham, for the invitation. The Eritrean government released a statement which it presented also on the floor of the General Assembly in which
Abraham ለቃለ መጠይቁ ስለጋበዝከኝ አመሰግናለሁ። የኤርትራ መንግስት በጉዳዩ ላይ ባወጣውና በጠቅላላ ጉባኤው ላይም ባሰራጨው መግለጫ የወሰደው አቋም በሀገሮች ሉዓላዊነትና የግዛት አንድነት መርህ ያለው እምነት መሆኑን ገልጿል። ወደ አንድ ወገን ያጋደለ ማዕቀብም እንደማይቀበል ይልቁንም በዲፕሎማሲ እንደሚያምን ነው የገለጸው።
በኤርትራ መንግስት በኩል ስለተወሰደው አቋም የተሰጠው ማብራሪያ ይሄ ነው ካሉ በኋላ ፕሮፌሰር አወት ይሁንና አሉ አስከተለው።
The resolution of the United Nations General Assembly did not shut the door on
የመንግስታቱ ድርጅት ጠቅላላ ጉባኤ ወረራውን ከመውገዝና የዩክሬንን ነጻነትና ሉዓላዊነት እንዲከበር ከመጠየቁ ውጪ በዲፕሎማሲ ጥረቶች ላይ በሩን አልዘጋም። ሩሲያ ላይ አንድም ማዕቀብ አልጣለም። በዚህ ላይ የኤርትራ መግለጫ ምንም አላለም።
ኤርትራ ውሳኔውን ተቃውማ ድምጽ መስጠቷ በመንግስቱና በኤርትራ ህዝብ ላይ በክልላዊም ሆነ በብሔራዊ ደረጃ ሊያመጣ የሚችለው መዘዝ ይኖራል ወይ? አብርሃም ለፕሮፌሰር አወት ያስከተለላቸው ጥያቄ ነበር።
It's hard to say what immediate intermediate repercussions this vote may have, but it shows
እንደምጽ መስጠቷ በቅርብ ጊዜ ውስጥ ቆይቶ ምን ሊያስከትል እንደሚችል መናገር ያስቸግራል። ነገር ግን ጉዳዩ ኤርትራ አገዛዝን እውነተኛ ባህሪ የሚያንጸባርቅ ነው። ኤርትራ ራሷ በትላልቅ ዓለም አቀፍ ሀያላን ከሚደገፍ ጎረቤት ሀገር ጭቆና ነጻ ለማውጣት የታገለች ሀገር ከመሆኑ አንጻር ሲታይ በተለይ ነገሩን ያጎለዋል።
That such a country that fought for 30 years for independence and remains on standby to presumably to defend itself against such bigger
ለ30 አመት የነጻነት ትግል ያካሄደችና አሁንም ጠንከር ካሉ ተጽኖ አሳዳሪ ኃይሎች ራሷን ለመከላከል በተጠንቀቅ ላይ ያለች ሀገር ሆና ሳለ የትንሽ ሀገር ሉዓላዊነትና የግዛት አንድነት እንዳይጣስ የሚተላለፉ ውሳኔዎች የሚቃወም አቋም መያዟ የሚያስደነግጥ ነገር ነው።
ኤርትራ ተገቢውን የነጻነት ትግሏን ያካሄደችበትን መሰረታዊ መርሆም የሚቃረን ነው ያሉት ፕሮፌሰር አወት አክለው
It potentially in the future undermines Eritrea's moral ground to defend itself against similar incursions or
ወደፊት ኤርትራ ከክልላዊ ወይንም ካለም አቀፍ ያለም ጥቃት ቢሰነዘርባት ለመከላከል የሞራል መሰረት ሊያሳጣትም ይችላል።
ኤርትራ ከወራሪ ጎን መቆሟን ለማመን ያዳግታል ነው ያሉት ፕሮፌሰሩ።
Regionally in the continent as well as globally it defies reason that a country like Eritrea
በክልላዊ በሀገራዊም ሆነ ባለም አቀፍ መልኩ ቢታይ ኤርትራ በሕግ የበላይነት በዲፕሎማሲና ራስንም ጎረቤቶችንና በአጠቃላይ ያለም ሀገሮችን ማክበር ተገቢ መሆኑን ማመን የሚገባት ሀገር ናት።
ነገር ግን ከወራሪ ጎን መቆምን መርጣ ወረራው ይገታ የተወረረች ሀገር ሉዓላዊነት ይከበር ለማለት ፈቃደኛ አለመሆኗን ለማመን የሚያዳግት ነው ብለዋል። እነዚህ መርሆች አሉ አያይዘው
These are the pillars of the current international system. Those are the foundations of the United Nations.
እነዚህ ዓለም አቀፍ ስርዓት መሰረቶች ናቸው። የተባበሩት መንግስታት ድርጅት መሰረቶች ናቸው። ኤርትራ መንግስት በአንድ በኩል በይፋ ለነዚህ መርሆች የቆምኩ ነኝ እያለ በሌላ በኩል እነዛ ነው መርሆች የሚጥስ ሀገር ጎን በመቆም ያወጣው መግለጫ አስመሳይነት ነው።
በሌላ በኩል ደግሞ ባልደረባዬ ተወልደ ወልደ ገብርኤል ወደ ኦክላንድ ካሊፎርኒያ ደውሎ የፖለቲካ ምሁርና ተንታኙን ኤርትራዊ አሜሪካዊ አላዛር አብርሃምን አነጋግሯል። አቶ አላዛር በሚኖሩባት ኦክላንድ የመንግስት ሰራተኛ ናቸው። ኤርትራ በዩክሬን ጉዳይ ላይ የወሰደችው አቋም ድርድርና ዲፕሎማሲ እንጂ ጣልቃ ገብነትና የኃይል እርምጃ መፍትሄ እንደማይሆኑ የሚያሳይ የቆየ የነጻ መስመሯ ነጸብራቅ ነው ብለዋል።
ስለምንታይ አይተኩነንን ዝብልፍቶ ብዙሃት ሀገራትን ሀያላትን ስለዘድ መጻኸ ተድምጥ
ለምን አታወግዝም ለሚለው ጥያቄ ኤርትራ ድምጽ የምትሰጠው ሀያላን ሀገሮች ድጋፍ ስለሰጡ ለደግፍ ወይም ደከም ያሉት ስለተቃወሙ ልቃወም በሚል መርህ አይደለም። ኤርትራ ነጻ ፖለቲካዊ መስመር የምትከተል ሀገር ናት። በየትኛው ጊዜና ወቅት ለማንም አጎብድዳ ወይም በአድርባይነት ተሰልፋ አታውቅም። ስለዚህ ኤርትራ እያለች ያለችው የማንም ሀገር ሉዓላዊነት ሊጠበቅ ይገባል፣ በዩክሬን ጉዳይ ግን የግጭቱ መነሻና መዘዝ የሆኑት ሀገሮች ተመልሰው በጠንቁ ውስጥ እጃቸው እንደሌለና ውሎችን አስቀድመው እንዳላፈረሱ በመምሰል ሀገሮችን በተለያየ ዘዴ ማስፈራራትና ድምጽ በመስጠት እንዲደግፏቸው ማድረግ ትክክል አይደለም የሚል ነው ብለዋል። አልአዛር ይቀጥሉና ኤርትራ የውሳኔውን ረቂቅ ባለመደገፏ ሩሲያ በዩክሬን ላይ የፈጸመችውን ወረራ ትደግፋለች ማለት እንዳልሆነ ይናገራሉ።
ትደግፋላ ማለት አይኮነትም። መርገጥያ ግን እንታዩ ተህዲድን፣ ሸርሕን፣ ማዕቀብን ችግር ፈትሕ ይፈልጥን ምናትናት ሞክረው
ኤርትራ የሰጠችው ድምፅ ማስፈራሪያ አሻጥርና ማዕቀብ ችግሮችን ፈተው አያውቁም። ይልቅ ችግሮችን በማባባስ ቁጥር ስፍር የሌለው እልቂት ነው የሚያስከትሉት ከሚል የቆየና ነጻ የሆነ አቋማዋ በመነሳት በድርድርና በዲፕሎማሲ ይፈታ ነው እያለች ያለችው ብለዋል። አሁን ራሱ የዩክሬን ፕሬዚደንት እያንጸባረቀ ያለው ይህንኑ ነው ብለዋል አላዛር በማከል። እኛን ገፋፍታችሁ ኋላ ላይ ብቻችንን ተዋችሁን፣ አሁን ኑ እንደራደር እያለ ነው። ኤርትራም እንደሱ ነው ያለችው። መፍትሄውም ይኸው ነው። ግጭትና እገዳ በኤርትራ ላይ ምንም ውጤት እንዳላመጡ እያየ ነው ነው። በሌሎች ሀገሮች ላይም እንዲሁ ያመጡት ውጤት የለም ብለዋል። እናስ በዚህ አቋሟ ምክንያት ይደርስብኛል ብላ የምትሰጋው ነገር የለም ኤርትራ? ድምፅ ተአቅቦም ይቻል ነበር እኮ።
ድምፅ ተአቅቦ ማለት እንታይ ማለት እዩ? አይተረዳንን ማለት እዩ? እዚ ሁነታት አይፈለጥቆን ማለት?
ድምፅ ተአቅቦ ምንድን ነው? አላውቀውም ወይም አልገባኝም ማለት ነው ወይስ ጊዜ ስጡኝ ላስብበት ማለት ነው ሲሉ ይጠይቃሉ አቶ አላዛር። ቀጥለውም ግልጽ አቋም ያልወሰዱትን ሀገሮች መውቀስ ወይም ማማት አልፈልግም፣ ጉዳዩ ግን ግልጽ ነው ብለዋል። ኤርትራ የሰጠችው ድምፅ እየተካሄደ ያለው ትክክል አይደለም ስትል አቋሟን በግልጽ ማስቀመጥ ስላለባት ነው። ኤርትራ ድምጿን ከአብዛኞቹ ሀገሮች ጋር ሆና ባለመስጠቷ የሚቀርባት ነገር የለም። እንደ ቻይና ያሉ ከአሜሪካ ጋር በትሪሊዮን ዶላር የሚቆጠር የንግድ ትስስር ያላቸው ወይም በሀያላኑ በባላ ተደግፈው የሚኖሩ ሀገሮች ተአቅቦን ሊመርጡ ይችላሉ። ኤርትራ ግን ማዕቀብ ላይ የቆየችና አሁንም ያለች ሀገር ናት።
እንታይ ህባአት ለዝነበራ እንክኸልአ
ምን ሲሰጧት ስለነበሩ ነው የሚከለክሏት። ነጻ ሆና ይህንን ድምፅ በመስጠቷ የሚቀርባት ነገር የለም። ኤርትራ ነጻ መስመሯን ተከትላ ከባዱን መከራ ተሻግረዋለች። እያዘገመችም ቢሆን የምትፈልገው እድገት ላይ ትደርሳለች ብለዋል አላዛር። ክቡራትና ክቡራን እያደመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። ሰሎሞን አባተ ነኝ እያስተናገድኳችሁ ያለሁት። ወደ ተከታዩ ቅንብር እንሸጋገር። አጫጭር መረጃ። ዛሬ ዩናይትድ ስቴትስ በአብዛኛው ክፍሏ የሰዓት ለውጥ አድርጋለች። የቀን ብርሃን ቁጠባ ይባላል። ይህ ጊዜ በየዓመቱ ለ34 ሳምንታት የሚዘልቅ ሲሆን ቀኑ ከሚያጥርበት የክረምት መዳረሻ የክረምቱ ጨለማ መግፈፍ እስከሚጀምርበት የመጸው መባቻ ይዘልቃል። ይህ በእንግሊዝኛው ዴይላይት ሴቪንግ ታይም ወይም በምህጻር ዲኤስቲ የሚባል ቀመር ዛሬ ማለዳ ከሌሊቱ 8 ሰዓት ላይ ሰዓቶች ሁሉ ከሌሊቱ 9 ሰዓት አሳይተዋል። አንድ ሰዓት ዘለለ። ከሌሊቱ 8 ሰዓት የሚባል አልነበረም። በአዲስ አበባና በዋሽንግተን ዲሲ መካከል ያለው የጊዜ ልዩነት ከ8 ሰዓት ወደ 7 ሰዓት ተመልሷል። በእርግጥ አሜሪካ ውስጥም ሃዋይ አብዛኛው የአሪዞና ግዛት አካባቢ ፖርቶ ሪኮ ዩኤስ ቨርጂን ደሴቶች ሰሜን ማሪያና ደሴቶች ጓም አሜሪካን ሳሞዋ ልክ እንደ ኢትዮጵያ ሁሉ እንዲህ አይነት የሰዓት ወደፊትና ወደኋላ የላቸውም አንድም ባህሩ ራብራጃ ውስጥ የሚገኙ አሊያም እጅግ የቀረቡ ናቸውና ሚሼል ዶ ኖስትራዳም በአውሮፓ አቆጣጠር ዲሴምበር 14 ወይም ዲሴምበር 21 1503 ዓመተ ምህረት ተወልዶ ጁላይ 1 ወይም 2566 ያረፈ ፈረንሳዊ ኮከብ ቆጣሪ፣ ሐኪም፣ ጸሐፊ፣ ተርጓሚ፣ ትንቢት ተናጋሪ ነበር። የልደትና የህልፈቱ ቀናት በወይም የታጀቡት የተለያዩ ምንጮች የተለያዩ ቀናትን ስለሚጠቅሱ ነው። በኢትዮጵያ አቆጣጠር ታህሳስ 5 ወይም ታህሳስ 12 1496 ተወልዶ እስከ ሰኔ 24 ወይም 25 1558 ዓመተ ምህረት በዚች ምድር ላይ ኖሯል፣ ተመላልሷል። የመጨረሻ ስሙ ዶ ኖስትራዳም ወደ ላቲን ተቀድቶ ኖስትራዳመስ ወይም ኖስትራዳሙስ እየተባለ ይጠራል። በ1555 ዓመተ ምህረት በአውሮፓ ያወጣው ትንቢቶች ወይም ፕሮፌሲዝ መጽሐፉ 942 ሩባያት ባለ አራት ስንኝ ግጥሞች የሰፈሩበት ነው። እነዚያ ሩባያት የዓለም መጻኢ ዕጣ ፈንታን ቀድመው የተናገሩ ብዙዎቹም ባለፉት 450 ዓመታት በሰው ልጅ ታሪክ ውስጥ የታዩ ናቸው እየተባለ ይነገርለታል። ዛሬ ስለ ኖስትራዳመስ ከዚህ በላይ አልበል፣ የኢትዮጵያ ኖስትራዳመስ ይዣለሁና።
ሰውየው 200 ዓመት ቢያልፋቸውም አሁንም ድረስ አሉ፣ በአካል ሳይሆን በመንፈስ። ወሎዬዎች ጌታው የሚል ማቆላመጫ የሚቀጥሉላቸው ሼህ ሁሴን ጅብሪል በትንቢት ነጋሪነታቸው፣ በአማረ ገጣሚነታቸው፣ በተጽዕኖ ፈጣሪ የሃይማኖት አባትነታቸው ብዙዎች እንደሚስማሙበት ከዘመናቸው ቀድመው የበቀሉ ናቸው። በዚች ምድር በቆዩባት 97 ዓመታት ለትውልዱ ቁም ነገር ቋጥረው ስንቅ ያቆዩ ድንቅ ኢትዮጵያዊ። የሼህ ሁሴን ግጥሞች ከሃይማኖት ልጓም የወጡ ከዘመን ቅባት የጸዱ ለመሆናቸው ማሳያ በደሴ ከተማ ኗሪና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባት የሆኑት መሪጌታ ሞገስ መኮንን ማሳያ ናቸው። የሰሙትንና ያነበቡትን ቃል በቃል ይወርዱታል። መሪጌታው ያለ እንቅፋት
አድኛ ታልቅና የማታ የማታ ገበያ ይውላል የሳንሸመታ አንድ ዛፍ ይመጣል ከኢየሩሳሌም ሽታ የሚጣፍጥ ቁመቱ ረዥም እሱን ያልተከለ እንዴት ይለድም ፈረስ ደህና ሰንበት አላህ የሆነህ ነጫበሻ ገብቶ ጉዳ ሸከመህ እግሩ እንደ ሙቀጫ የሚንከባለል ቢሄድ አይታክተው አቀበት ቁልቁል እሱን የገዛ ሰው ከቶ ምንም አይል ከሰማዩ በታች ከምድሩ በላይ ላይ መንገድ አብጅተዋል ተጠንቀቅ አንታላህ ወደ አንተ መጥተዋል።
ደሴ ላይ ያለው መስፍን አራጌ መሪጌታን ምሁር፣ የአካባቢውን ሰዎች ያነበቡ የሰሙ ሌሎችንም አናግሮ ጠቀም ያለ ዘገባ ይዟል። አዳምጡት።
ከደቡብ ወሎዋ መቅደላ ወረዳ ዋና ከተማ ማሻ ሰሜናዊ ምስራቅ አቅጣጫ 20 ኪሎ ሜትር ገደማ ርቀት ላይ ወደምትገኘው ባሁሽ ቀበሌ ለእግርም ለተሽከርካሪም ምቹ ባልሆነው መንገድ የሚደረገው የአንድ ሰዓት ተኩል ጉዞ እጅጉን አድካሚ ነው። ግና ታሪካዊው ሰው የኖሩበት ታሪካዊ ስፍራ ላይ ሲደርሱ ድካም ራሱ ይደክማል። ይችን ምድር የተቀላቀሉባትን 203ኛ ዓመት ለመዘከር በትውልድ በእድገትና በረፍታቸው ስፍራ ሰሞኑን የተዘጋጀው ልዩ የመታሰቢያ ፕሮግራም አራት አይና እየተባሉ የሚጠሩት ሊቅ በእዝነ ልቦና ለማሰብ ምቹ አጋጣሚ ነበር።
ናጀባ በመተማ በኩል የምትሰውጢስ ምክንክና የምታስነጥስ እጅግ ማትበጅ አውላት ዮሐንስ ዮሐንስ በቁ ብራሽ ምራኪ አላት አመጣብሽ የጅብሪስ ማራኪ።
እዚህ ቦታ የሼህ ሁሴን ጅብሪል የመቃብር ስፍራ አለ። እዚህ ቦታ በዜማ የታጀበ ግጥማቸውን በምት የሚያደምቁበት በአካባቢው አጠራር ድቤ ወይም ከበሯቸው አለ። ከበሮቹ በብዙሃኑ ዘንድ ከወሎ ንጉሥ ሚካኤል የተበረከቱ ናቸው ተብሎ ይታመናል። እዚህ ቦታ በዘር የሚቋጠሯቸው በመንፈስ የሚቆራኟቸው በርካቶች አሉ።
እግዚአብሔር ይመስገን። ወየትን እንደርሳለን ተኮር የበርግገን ተኮር የበርግገን
አጀ አጀብ እኮ አጀባጀው
ሼህ ሁሴን ጅብሪል ትናንት ላይ ቆመው ነገን ያዩበት መነጽር በዘመን ሂደት ውስጥ እውነትነቱን ያረጋገጠ አልፏል ሲሉ ታሪካቸውን በመጽሐፍ አሰናስነው ለንባብ ያበቁት ቦጋለ ተፈሪ ከትንታኔ ጋር ያቀርቡታል። ያጼ ቴዎድሮስን የመቅደላ ስንብት አይጉድ መቅደላ አይጉድ ሰንገላት ሰዎች አለቁና ዝንጀሮ ወረራት እኛ እንኳን ደርስላት አንገላግላት በማለት ቁጭትና ሐዘን በተጫጫነው ስሜት ነበር ቀድሞ ይተናገሩት። ደም ያፋሰሰውን የንጉስ ሚካኤልንና የሀብተ ጊዮርጊስን የ1909ን የሰገሌ ጦርነት ሰገሌ ሜዳ ላይ የመጣብን መርዶ በቀኝ እጁ ካራ በግራው ብርንዶ በማለት ተንብየውታል። አስገራሚው እንደ ታሪካቸው ጻፊ ቦጋለ ተፈሪ ሼህ ሁሴን እጅግ በስጋት ከተነበዩትና ለብዙዎች እልቂት ምክንያት ይሆናል ካሉት ጦርነት አንድ ዓመት ቀድመው ማለፋቸው ነው። ሼህ ሁሴን ጅብሪል ጣሊያን ከተታውጃ ጦር ሰብቃ ኢትዮጵያ ላይ እንደምትዘምት የተነበዩትም እንዲህ ብለው ነበር።
ከባህሮ ወዳ ክፉ ሰዎች አሉ፣ ስራቸው ባለጌ አህያ የሚበሉ፣ አበሻን ለመውረስ ሀሳብ ያስባሉ ሉ ድንጋይ ዶቄት አድርገው መንገድ የሚሰሩ፣ ትታዘበኛለህ ሳይመጡ ቢቀሩ፣ 5 ዓመት ገዝተው ቶሎ ይወጣሉ። የሀበሻ መሬት ምን ያሸብርሻል? ይመጣል ተፈሪ አሁን ያረጋሻል። በታችኛው ደሴ በጠባሴት ኮሶ ሄደ ያሉት እቃ መጣ ተመልሶ፣ ከወደቀ ወዲያ ተፈሪ አባ ነብሶ በማለት ለአባታቸው ለራስ መኮንን ትንቢቱን ነግረዋቸዋል።
የ1966ቱን አብዮት ከአጼ ኃይለስላሴ የአጼነት ፍጻሜ ጋር አያይዘው የተነበዩት ድርጊቱ ከመፈጸሙ 70ና 80 ዓመታት በፊት መሆኑ የሰውየውን የላቀ ተሰጥኦ ባለቤትነት ያመለ ይመለከታል።
ተፈሪ ሳትሞት ሳለች በህይወቷ ሀገሯን ወሰደው የጦር ሰራዊቷ። አየጉድ አየጉድ ለመሪ ሀገር የለው የተፈሪን ግቢ ተማሪ ጫጫረው። 80ው ያልቅና ሲሆን 3 ዓመት ተማሪ ያፈረሰው የተፈሪን ቤት። ግባ በቀላጤ ወጣ በቀላጤ ከተፈሪ ወዳ አይባልም ሀጤ። ተፈሪ መኮንን ትልቁ ልጃቸው አልጋውን ለመያዝ ያስባልባቸው የኋላ የኋላ ሀቲማም የላቸው ማለት ስላስፋውስንም ተናግረዋል።
ለዚህም ይመስላል የሼህ ሁሴን ጅብሪልን ግጥሞች ለመረዳት ከስንኝ ቋጠሯቸው ቃላት ድርደራቸው ባለፈ ታሪክን በቅጡ የማወቅ ቀዳሚ መስፈሪያ ያስፈልጋል የሚሉት በወሎ ዩኒቨርሲቲ የፎክለርና ስነ ጽሁፍ መምህሩ ዶክተር ብርሃን አሰፋ።
ብዙዎቹ ግጥሞቻቸው ታሪካዊ ናቸው። ስለዚህ እነዚህ ልትፈክር የምትችለው ታሪክን በማወቅ ወይ ታሪክን በማንበብ ወይ ታሪክን የሚያቅሱ በመጠየቅ ካልሆነ በስተቀር እንዲሁ የምትፈክራቸው አይደለም። ስለዚህ የእሳቸው ግጥም ክብደታቸው እዚህ ላይ ነው። በቀላል ቃል በቀላል ቋንቋ ተገልጸው ግን ትርጉማቸውን ለማወቅ የግድ ታሪክ ማንበብ፣ ታሪክ የሚያቅሰው መጠየቅ እና ወደኋላ መሄድ የሚጠበቅ ባህል። ለምሳሌ አንድ ግጥም ላምጣልህ። ዮሐንስ ከድርቦሾች ጋር ጦርነት ለመቅጠም ወደ መተማ በሄዱ ጊዜ ንጉስ ሚካኤልም ተከትለዋቸው እና ራስ አሉላም ተከትለዋቸው አብረዋቸው ሄደዋል እና መተማ ላይ በጥይት በቆሰሉበት ሰዓትና መሞታቸው ቁርጥ እንደሆነ ሲታወቅ እሳቸው ጋር የሄዱትን ሰብስበው ወራሼ ራስ መንገሻ ነው። ራስ መንገሻ ማለት ራስ ጉግሳ የወንድማቸው ልጅ ነው እና ንግስናውን ወራሽ እሱ ነው እና እንደኔ ታዘዙት እንደኔ ተገልግሎት ብለው ተናግረው ነበረ። አሁን ይሄ ኋለኛው ዘመን ላይ ነው። ይሄንን ዘመን እንዲህ ሊሆን እንደሚችል ግን ሼህ ሁሴን ጅብሪል ያውቁታል፣ ቀድሞ ያውቁታል። ከዛ በኋላ ምንድነው የሆነው? ንግስናቸው ወይም ወራሻቸው ራስ መንገሻ ሳይሆን ንግስና ወደ ማን ነው ሄደው? ወደ ምኒልክ ነው ሄደው እና ይሄንን ምን አሉ? የዮሐንስ በቅሎ ጠፍታ በሌሊት ቀን ወደ ምኒልክ ትተያዩዋት ይላሉ። አሁን ይሄንን ታሪክ ካላወቅ የዮሐንስ በቅሎ ጠፍታ በሌሊት ቀን ወደ ምኒልክ ትተያዩዋት የሚለው ግጥም ብቻ ቢቀርብልህ የንግግራቸው ትርጉም አይገባ። ብዙ አለ የዚህ አይነት። ለምሳሌ አንድ ግጥም ላቅርብልህ። ሌላ ተወንዝ ዳር ቆመን የምንጠብቀው ባህር ሰምጦ ቀረ ይወጣል ያልነው ሰው ብለዋል። አሁን ይሄ ስለማን ነው የተነገረው? ስለምንድን ነው የተነገረው ብለን ብንጠይቅ የግድ እዛ ዘመን ላይ የተናገሩበት ዘመን ላይ ሄደን ለምን እንዳሉ ሰው ጠይቀን ወይ መጽሐፍ የታሪክ መጽሐፍ አንብበን ካልሆነ በስተቀር አይገባን ነው። አሁን ይሄ የተነገረበት ምክንያት ምንድን ነው? የልጅ ኢያሱ አባት ንጉስ ሚካኤል ሰገሌ ላይ ጦርነት ገጥመው ተሸንፈዋል፣ ድል አልቀናቸውም እና ልጅ ኢያሱ የተረፈውን ጦር ሰብስቦ ደሴ ላይ መጡ። ደሴን ጦርነት ገጠሙ፣ ተሸነፉ። ከዛ ወደ መቅደላ ሄዱ። ከመቅደላ ማባረሯቸው መጨረሻ ላይ አውሳ ሄዱ። እዛ እየኖሩ እያሉ ትግራይ ውስጥ ነው የተያዙት። ስለዚህ የእሳቸው ነገር ከዛ በኋላ ስለአሟሟታቸውም ስለነበራቸውም ህይወት ብዙ የሚወራ ነገር የሚታወቅ ነገር የለም። ትድብስብስ ሆነ የቀረው እና ተወንዝ ዳር ቆመን የምንጠብቀው ባህር ሰምጦ ቀረ ይወጣል ያል ነው ብሎ የተናገሩት ለዛ ነው።
አንዳንዶች የሼህ ሁሴን ግጥሞች አሁን ያለንበትን ነባራዊ እውነታ ያንጸባርቃሉ ማለታቸው አልቀረም። የፈረንጅስ ነገር አለው መመለሻ፣ እኔን የቸገረኝ አበሻ ለአበሻ የሚለውን ስንኛቸውን በማውሳት ወደፊት የሚሆነውንም በዝርዝር ጽፈውታል የሚሉ ወገኖች የመኖራቸውን ያህል ለሰሞናዊ ትኩረት መሳቢያ ሲሉ የሼሁ ያልሆኑ ግጥሞች በሼሁ እንደተጻፉ ተደርገው ይቀርባሉ የሚሉም አልጠፉ። የሼህ ሁሴን አራተኛ ትውልድ የሆኑትና በአሁሻ አካባቢ የሚኖሩት መሐመድ ሰይድ በእሳቸው የተጻፈው ትክክለኛ ሰነድ እኛ ጋር አለ ባይ ናቸው።
ኪታቡ ራሳችን ከትበን ያኖር ነው አለ ትክክለኛ እየተጉስ እንጂ ፍርድ ይሆነ ሌላ ሰው ያጨመረበት አለ እና በብዙ ቦታ የሚወሩትን የሚከልፍ ነው። እንደምትሉት አንዳንድ ነገሮች ተጨማሪ ነገር አላት የሚገባባቸው እኛም እንሰማለን በየቦታው። ግን ያንን ሁሉ የማይገድብ ትንቢቱን መጽሐፉ ኪታቡ አለ።
የሸውሴን ጅብሪል እንደሆነ የሚነገርለትና በአረበኛ ቋንቋ የተጻፈው ዳጎስ ያለ የብራና መጽሐፍ ለታሪክ ተመራማሪዎች በር የሚከፍት ሁለት አከራካሪ ተጠየቆችን ማስነሳቱ አልቀረም። የመጀመሪያው ሼህ ሁሴን መጽሐፍና ማንበብ ስለማይችሉ ማን ጻፈላቸው የሚል ሲሆን፣ በትውልድ ስፍራቸው አካባቢ ያሉ የቅርብ ዘመዶቻቸው እሳቸው በቃል የሚናገሩትን በጽሑፍ የሚቀይር የቅርብ ሰው ነበራቸው ብለው ያምናሉ። የተወሰኑት ደግሞ አረበኛን አቀላጥፈው ማንበብም መጻፍ ይችሉ ነበር ሲሉ ይሟገታሉ። ሌላው ጥያቄ የሚተነብዩት በአማርኛ ሆኖ ሳለ ትንቢታቸው በአረብኛ እንዴት ተጻፈ የሚል ነው። በዚህ አጭር ፕሮግራም ሁሉንም ማዳረስ ስለማይቻል በዘርፉ ጥናት የሚያደርጉ አካላትን አስተያየት አካተን ወደፊት ይዘን እንቀርባለን። የሼህ ሁሴን ግጥሞችን የሐሳብ ምጥቀት፣ የቋንቋ ውበትና የቃላት ቁጥብነት የሚያደንቁት ዶክተር ብርሃን ግጥሞቻቸው ለዘመናዊው አገጣጠም ስልት የራሳቸውን ተጽዕኖ አሳርፈዋል ባይ ናቸው።
ዘመናዊ ግጥም የቃል ግጥም አገጣጠሙ መንገድ ተከትሎ በዛ ላይ ማሻሻያ እያደረገ የተገጠመ ነው እንጂ ዘመናዊ ገጣሚዎች ከባዶ የተነሱ አይደሉም። እነሱም የዛው የባህሉ አገጣጠም ስልት ሊሰለባ ናቸው። እና አሁን ላልኩህ ስለ ዘመናዊ አገጣጠም በተመለከተ ምሳሌዎች አሉ። ለምሳሌ እነሱ ባያውቁ እኔ ልንገራቸው ይላል። አሁን ሁለት አረጋለሁ፣ 6612 ነው። ሁለተኛው ስንኝ ላይ ሲሄዱ ግን ሀርሽ አደባባይ ላይ ሁሴን ጅብሪል ሊምጣ ሲሉ ሰማኋቸው ብለው ከአስራ ሁለት ወደ 18 ከፍ ይላል። እና የመጀመሪያው እንዲህ አጠር ያለ ነው። ሁለተኛው ደግሞ ረዘም ያለ የንግግር አይነት ያለው ነው። ይሄ እንዳውም ወደ ፍሪ ቨርስ የሚሉት ፈረንጆች ወደ ነጻ የስንኛ አወቃቀር እንዲህ ጠጋ ያለ ግን 18 ላይ እየተገደበ ነው። እና ይሄ ዘመናዊ አገጣጠም መንገድ ያው በአብዛኛው ስንመለከተው ግን የወል ግጥም አይነት የሚባለው እና ማንም ሰው ተነስቶ ሊዘፍን ወይ ቀረርቶ ሊያቀራራ እንደዚህ ሲሞክር ማንም ሰው የሚገጥምበት ተራውን ያገጣጠም መንገድ ይዘው ነው።
ፈረንሳዮች ሚሼል ዲ ኖስትራዳም የሚሉትን የ16ኛው ክፍለ ዘመን ትንቢት ነጋሪ፣ ኮከብ ቆጣሪ ብሔራዊ ክብራቸው አድርገው ያወደሱታል። ሼህ ሁሴን ጅብሪል ግን በትውልድ አካባቢያቸው ከምትገኝ አንደኛ ደረጃ ትምህርት ቤት በቀር በስማቸው የሚጠራ መታሰቢያ የላቸውም። የሼህ ሁሴን ጅብሪል አራተኛ ትውልድ የሆኑት ሼህ መውደድ ከበደም ለታላቁ አባት የሚመጥን ቋሚ ቅርስ መቆም አለበት የሚል አቋም አላቸው።
መኪና መንገዱ እንዲሰሩ፣ ሎሪሁ እንዲ ድርቶ ሆኖ እንዲሰራ፣ መስጊዱ በደንብ እንዲሰራ፣ ቆሽቶ ማብሪያት ብለናል። አሁን እኛ አደራ የምንባባለው ዱ አጋራ ወዲህ ሐውልቱ ሰርተነው የሼህ ሁሴን ጅብሪል ቦታ አበጥልጎ እናንተም ደግሞ እንደዚሁ እንደነሱ ስም መያዛለን። የእኛ ሸዎች እስካሁን ታሪኮ የተቀመጠው ጥሩ ሰርተው ጥሩ አውግተው ቢሆን ነው። አሁንም ደግሞ ተመንደር ጀምሮ እስከ ወንበር ጥሩ እንዲሰራ ነው እኔም ፈልግ።
የዞኑ ባህል ቱሪዝም መምሪያ ኃላፊ መስፍን መኮንን ከሼህ ሁሴን ጋር በተያያዘ ተቋማቸው ያቀዳቸው ተግባራት እንዳሉ ይጠቁማሉ።
እያስብን ያለነው ነገር ምንድን ነው? አንዱ ከውልደታቸው እስከ ፍጻሜያቸው ድረስ የነበረውን ጥቅል ሁኔታ አሟሟታቸውንም ጭምር አኗኗራቸውንም ጭምር እና በቀጣይ ሊሆን የሚችለውን ነገር ጭምር ተንብየው በአረበኛ ኪታባቸው አስቀምጠውልን አልፈዋል። ስለዚህ ይህንን የተጻፈ ትክክለኛ ታሪክ አብዛኛው ሰው በተለያየ ራፈ ታሪክ እየያዘ አላግባብ እየተተረጎሙ በቤተሰቦቻችሁም ዘንድ ቅሬታ ጭምር እየተፈጠረ የሚገኝበት ሁኔታዊ ስላለ ይህንን ታሪክ እንዴት ለትውልድ ማስተላለፍ አለብን በሚል ከቤተሰቦቻችሁ ባገኘነው ፍቃድ መሰረት የአረበኛ ኪታቡን በአንድ በኩል ተደርጎ በአንድ በኩል ደግሞ በአማርኛ በህጋዊ ተርጓሚ እንዲተረጉምና መጽሐፋቸው በደንብ ተጽፎ ለዓለም ሕዝብ እንዲተዋወቅና ቤተሰቦቻቸው ባሉበት ልዩ ምረቃ እንዲካሄድና የዓለም ሕዝብ በሙሉ ታሪካቸውን የሚያውቅበት ሁኔታ እንዲፈጸም ይህንን አንድ ትልቅ ትኩረት አድርገን እየሰራ ነው የሚገኘው። ሁለተኛው የአንጎራጎራቸውን ስነ ግጥሞች አሉ፣ ስነ ጽሁፎች አሉ። እነዚህን ደግሞ በእሳቸውን አምሳያ ሊመስል በሚችል መልኩ እንደ አዲስ እንዲቀረጽ ቪዲዮ ለዓለም ህዝብ እንዲሰራጭና ትክክለኛ ታሪካቸው እስከዛሬ ያበረከቱት አስተዋጽኦና ወደፊት የተነበባቸው ትንበያቸው ሙሉ ሳይቀር ይህንን ለዓለም ህዝብ የማስተዋወቅ ሂደት ትልቅ ትንደም ሰርተን የምንሰራበት ሁኔታዎች መፍጠር መቻል አለብን።
አረብ ታሪክ ያንብብ ገልጦ የመርመር ማን ነው ባለቤቱ? የአባይ ወንዝ ዳር ተዘርግቶ ያለው ትልቁ መስመር ከየት ተነስቶ ነው የደረሰው ሚስር? በገዛ ውሃችን በዛብን ታከር ስልቡን ምን አመጣው ምስጋናው ቢቀር?
ሼህ ሁሴን ጅብሪል ይህንን ሁሉ እንደ ዳቦ ሸርፈው እንደ ቆሎ አፍሰው ተናግረውታል።
ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።
ይህንን ዘገባ እንደምትወዱት እርግጠኛ ነኝ። ሼህ ሁሴን ጅብሪል ራሳቸው ያውቁት ነበር። እስኪ አሁን ደግሞ እሁድ ሳያልቅብኝ ወደ ባህር ዳርቻ ያዣችሁ ልክነፍ። ብርሃነ በረሀ ሰሞኑን ወደ ምጽዋ ጎራ ብሎ ነበር። ተከታዩን ይዞላችኋል።
በቀይ ባህር አካባቢ ከጥንት ከተሞች አንዷ የሆነችው ምጽዋ የአዱሊስ መዳከምን ተከትሎ እንደተመሰረተች የአርኪኦሎጂ ምሁር ኢሳያስ ተስፋዝጊ ለቪኦኤ ተናግረዋል።
ሳብሳይ ክፍለ ዘመን ክሳብ ሸውዓይ ክፍለ ዘመን ዝለዓለ ናይ ንግዳዊ ንጥፈታት ነይሩዋ።
ከሶስተኛው መቶ ክፍለ ዘመን እስከ ሰባተኛው መቶ ክፍለ ዘመን ቀይ ባህር ላይ ዋነኛ የንግድ ማዕከል የነበረችው አዱሊስ በተለያዩ ምክንያቶች እየተዳከመች በመምጣቷ ምጽዋና ሀርጊጎ በነበሯቸው ምቹ የጀልባ ማረፊያዎች የንግድ ልውውጥ ማዕከል መሆን ችለው ነበር። በአውሮፓ የዘመን አቆጣጠር ከ1857 ዓመተ ምህረት እስከ 1860 ዓመተ ምህረት የቱርክ ሰዎች ቦታውን ከተቆጣጠሩ በኋላ መሰረተ ልማት በመዘርጋትና ህንጻዎችን በመገንባት ከተማይቱ እንድታድግ አድርገዋል። ግብፃውያን ይዘዋት በነበሩባቸው ከ1865 ዓመተ ምህረት እስከ 1885 ዓመተ ምህረት በነበሩት ዓመታት ምጽዋ ትልቅ ለውጥ አሳይታለች።
ርዕሰ ምድሪ ጠዋለትና ዕዳጋ በተባሉ ሶስት ደሴቶች የተቋቋመችው ምጽዋ እንደ ኤውሮጳውያኑ አቆጣጠር ከ1872 እስከ 1875 ባለው ጊዜ ግብጾች የውሃ ቱቦዎችን ለመዘርጋት ሶስቱን ደሴቶች በድልድይ እንዳገናኟቸውና ከጊዜ ጋርም መንገዶች ተሰርተውላት ከተማዋ አሁን ያለችበትን ገጽታ እንደያዘች የአርኪኦሎጂ ምሁሩ ኢሳያስ አስረድተዋል። የቀኝ ገዢዎች አሻራ ያረፈባቸው ረጅም ጊዜ ያስቆጠሩት የምጽዋ ከተማ ህንፃዎች በአሰራራቸው አረባዊና ዘመናዊ አርክቴክት ተብለው እንደሚመደቡም የአርኪኦሎጂ ምሁሩ ተናግረዋል።
ቅድሚ ምምጻእ ኢጣሊያውያን አረባዊ ቅዲ ተኸቲሎም ሰርሖ ከም ዝነበሩ ትናቱ ሪፍሌክሽን
ጣሊያናውያን የምጽዋን አካባቢ ከመቆጣጠራቸው በፊት ይገነቡ የነበሩት ህንፃዎች የአረቦች ስነ ህንፃ ገጽታን የሚያሳዩ ነበሩ። የህንፃዎቹ በሮች፣ መስኮቶች፣ የውስጥ መተላለፊያዎች፣ ሰገነቶችና በአረብኛ የሰፈሩት ጽሑፎች ይህን ያረጋግጣሉ። ከዳህላክ ደሴት አካባቢም ኮራል እያመጡ ይሰሯቸው እንደነበርና ዳህላክ ላይ እንዳሉት 365 የውሃ ማቆሪያዎች አይነት ምጽዋ ላይም የተገኙት 360 ተመሳሳይ ጉድጓዶች አረባዊ አሻራ እንዳላቸው ይነገራል።
በቱርክና ግብፅ ህንፃዎች መካከል ያለውን ልዩነትም የአርኪኦሎጂ ምሁሩ ኢሳያስ እንዲህ ሲሉ ያስረዳሉ።
ቱርካውያን ነቲ ኮራል ከይተጸርበ አውከሎ ይሰቅልዎ ከምዚ ነበሩ ነቲ ህንፃታት
ቱርካውያኑ ህንፃዎቹን ይሰሩ የነበሩት ኮራሉን ሳይጠርቡና ቅርጽ ሳያስይዙ ነበር። ግብፃውያን ግን ኮራሉን እንደ ብሎኬት አድርገው እየቆራረጡ ነበር የሚገነቡት። ህንፃዎቹን በማየት መለየት ይቻላል።
ምጽዋ ከተማ በባህርያዊ አደጋና በጦርነት ተደጋጋሚ ውድመቶች እንደደረሱባት የሚናገሩት አቶ ኢሳያስ እንደ አውሮፓውያኑ አቆጣጠር በ1888 በእሳት አደጋ ከፍተኛ ውድመት እንደደረሰባት፣ በ1920 ደግሞ በመሬት መንቀጥቀጥ አደጋ በህንፃዎቹ ላይ ውድመት መድረሱን አመልክተው ጣሊያኖች የህንፃዎቹን ይዘት ጠብቀው እንዳደሷቸው ተናግረዋል። የወደብ ከተማዋ ምጽዋ በምስራቅ አፍሪቃ የተለያዩ ሃይማኖቶች መግቢያ በር እንደሆነች የሚናገሩት አቶ ኢሳያስ ከእስልምና ሃይማኖት ጋር ጥብቅ ትስስር እንዳላቸው የሚያሳዩ ጭብጦችን ዘርዝረዋል።
ሃይማኖት ምስልምና ለመጀመሪያ ጊዜ ናብ አፍሪካ ዝኣተወ ለው መስጊድ
ምጽዋ ወደብ ላይ የሚገኘው ሳሕባ መስጅድ እስልምና ወደ አፍሪካ ለመጀመሪያ ጊዜ መሻገሩን የሚያሳይ የመጀመሪያው የአፍሪካ መስጅድ ነው። መስጅድ ሻፌ፣ መስጅድ ኸማል፣ አነፍህና ሌሎች መስጅዶች የከተማይቱ መገለጫዎች ናቸው።
የሶስት መቶ ዓመታት ዕድሜ ያላቸው ከኮራል የተሰሩ የምጽዋ ከተማ ህንፃዎች ለስነ ህንፃ ምሁራን፣ ተማሪዎችና የዘርፉ ባለሙያዎች ማስተማሪያ፣ የምርምርና የሙከራ ቦታ ሊሆኑ እንደሚችሉም የአርኪኦሎጂ ምሁሩ ኢሳያስ ተስፋዝጊ ጠቁመዋል። ብርሃነ በርሀ ለአሜሪካ ድምፅ ምጽዋ።
ብርሃነ በርሀን ለምጽዋ ዘገባው አመሰግናለሁ። በነገራችን ላይ ውቅሮ ትግራይ ውስጥ የሚገኘው ነጋሽ አህመዲን መስጅድ ወይም መስጅድ አልነጃሽም የመጀመሪያው ሂጅራ የተካሄደበት እስልምና ወደ አፍሪካ የዘለቀበት እንደሆነም የታሪክ አጥኚዎች ይናገራሉ። አልነጃሺ ላይ ነብዩ መሐመድ ራሳቸው የላቋቸው 15 ልዑኮቻቸው አጽም እንዳረፈም ይነገራል። እንዲያው ከነካካ ነው አይቀር መስጂድ አልነጃሺ ባለፈው ዓመት በተካሄደው ጦርነት መጎዳቱና መዘረፉም ተሰምቷል። የኢትዮጵያ መንግስት ፍጥኖ እንደሚጠግነው ቃል ገብቷል። መስጂዱ የዛሬ 4 ዓመት አካባቢ በቱርክ ርዳታ ከፍተኛ እድሳት ተደርጎለት ነበር። ብርሃነ በረሃ የምጽዋና የአካባቢዋንም የዛሬ ገጽታና ሁኔታ የሚመለከቱ ሌሎችም ዘገባዎችን በሌሎች ዝግጅቶች ያስደምጠናል ያሳየናልም። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በሁሉም ስፍራ ባሉ መላ ባልደረቦቼ ስም የምሰናበታችሁ ሰለሞን አባተ ነኝ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ከኦስማን አብደረሂም አብ ከተማ ምጽዋ ጋር ልተዋችሁ። ሰላም ጤና ይስጥልኝ። በደህና ደሩ።